ወደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። በተከታታይ ላለፉት ረዘም ላሉ ሳምንታት መንፈስ ቅዱስንና የጸጋ ስጦታዎችን አስመልክቶ በተከታታይ ሳስተምረው በነበረው ትምህርት ላይ ዛሬ የጸጋ ስጦታዎችን ምንነትና አጠቃቀማቸውን በሚመለከት የማስተምረውን ተከታታይ ትምህርት እጀምራለሁ። ወደ አድማጮች ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 8 እስከ 11 ድረስ ባለው ስፍራ ላይ 9 ስጦታዎችን እንደዚህ ሲል ይገልጣል። ላንዱ ጥበብን መናገር በመንፈስ ይሰጣዋልና ላንዱም በዚያው መንፈስ ዕውቀትን መናገር ይሰጣዋል፣ ላንዱም በዚያው መንፈስ እምነት፣ ላንዱም ባንዱ መንፈስ የመፈወስ ስጦታ፣ ላንዱም ተአምራትን ማድረግ፣ ላንዱም ትንቢትን መናገር፣ ላንዱም መናፍስትን መለየት፣ ላንዱም በልዩ አይነት ልሳን መናገር፣ ላንዱም በልሳኖች የተነገረውን መተርጎም ይሰጣዋል። ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው ያካፈለ ያደርጋል ይላል። ከነዚህ ከዘረዘራቸው ከዘጠኝ ስጦታዎች መካከል ሐዋርያው ጳውሎስ በተቀዳሚነት ያስቀመጣቸውን ጥበብን መናገርና ዕውቀትን መናገር የሚሉትን ስጦታዎች በተከታታይ እንመለከታለን። ውድ አድማጮች የጸጋ ስጦታዎች በአይነታቸውና በተግባራቸው ብዙ ናቸው። በሮሜ ምዕራፍ 12 ከቁጥር 6 እስከ 8 ላይ 7 አይነት ስጦታዎችን ሐዋርያው ጳውሎስ ይዘረዝርን ያለን። እንደ ተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር፣ አገልግሎት ቢሆን በአገልግሎታችን እንትጋ፣ የሚያስተምርም ቢሆን በማስተማሩ ይትጋ፣ የሚመክርም ቢሆን በመምከሩ ይትጋ፣ የሚሰጥ በልግስና ይስጥ፣ የሚገዛ በትጋት ይግዛ፣ የሚምር በደስታ ይማር በማለት እነዚህን 7 ስጦታዎች ሐዋርያው ጳውሎስ ሲጠቅስ እናያለን። ከነዚህ መካከል ጎልቶ የሚታየው ትንቢት ሲሆን አገልግሎት አለ፣ የሚያስተምር እና የሚመክር፣ የሚሰጥ፣ የሚገዛ፣ የሚምር በማለት ይዘረዝራቸዋል። ከነዚህ በተጨማሪ ሐዋርያው ጳውሎስ በዚሁ በቆሮንቶስ መጽሐፍ ላይ ከጠቀሳቸው አንዳንዶቹን በመጨመር በቤተ ክርስቲያን የሚኖሩ የጸጋ ስጦታዎችን ዝርዝር ሰፊ እንደሚያደርግ እናያለን። በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 28 ላይ እግዚአብሔርም በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችን፣ ቀጥሎም ታምራትን ማድረግ፣ ቀጥሎም የመፈወስን ስጦታ፣ እርዳታንም፣ አገዛዝንም፣ የልዩ ልዩ አይነት ልሳኖችንም አድርጓል በማለት ሐዋርያው ጳውሎስ የጸጋ ስጦታዎችን አድራሻ በቤተ ክርስቲያን በማድረግ ትኩረት እንድንሰጥባቸው ሲናገር እናያለን። ምክንያቱም ሲጀምር እግዚአብሔርም በቤተ ክርስቲያን ይላል። ስለዚህ እነዚህ ስጦታዎች ሐዋርያነት ቢሆን፣ ነቢይነት፣ አስተማሪነት፣ ታምራት ማድረግም ይሁን የመፈወስም፣ የእርዳታም፣ የአገዛዝም፣ የልዩ ልዩ አይነት ልሳኖች ሁሉ ለቤተ ክርስቲያን የተሰጡ ስጦታዎች እንደሆኑ እንመለከታለን። ጸጋ ስጦታዎችን ሌሎች ሐዋርያት እንደ ሐዋርያ ጳውሎስ በመልእክታቸው አይገልጧቸውም። ይሁን እንጂ ሐዋርያው ጴጥሮስ በአንደኛ ጴጥሮስ ምዕራፍ 4 ቁጥር 11 ላይ ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል፣ ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን በማለት የአገልግሎት ምንጩና መሰረቱ እግዚአብሔር እንደሆነ ያሳስባል። የሚናገር ሰው መናገር ያለበት እንደ እግዚአብሔር ቃል ነው ሲል ንግግሩ የእግዚአብሔርን ነገር እንደሚናገር ሰው ሆኖ ይናገር ማለትን እንዳተኮረ ማየት አለብን። ንግግር ብቻ ሳይሆን የሚያገለግለውም አገልግሎቱን እግዚአብሔር እንደሰጠው ኃይል ማገልገል እንዳለበት ያመለክታል። ልብ ማለት ያለብን አንድ ትልቅ ነገር ቢኖር ስጦታዎች የተገለጡበት አገላለጥ ነው። ሐዋርያው በሮሜ ላይ ዘረዘራቸው ስጦታዎች እንደ ተሰጠንም ጸጋ ልዩ ልዩ ስጦታ አለን በሚል መግለጫ ስለሆነ ስጦታዎቹን የዘረዘራቸው። እነዚህ ስጦታዎች የጸጋ ስጦታነታቸውን ለሁሉም ስጦታዎች የሚውል መጠሪያ እንደሆነ እንመለከታለን። ለምሳሌ ያህል ብንወስድ ትንቢት ከሌሎች ስጦታዎች ጋር ተጠቅሷል። ትንቢት የእግዚአብሔር የጸጋ ስጦታ እንደሆነ ሁሉ ማገልገልም ማስተማርም መምከርም መስጠትም መግዛትና መማርም ልክ እንደ ትንቢት የጸጋ ስጦታዎች ሆነው በዚያው ስም ዝርዝር ስር እንደተጠቀሱ መረዳት እንችላለን። ስጦታ ተብሎ በአማርኛ የተተረጎመው ቃል ከግሪክኛው ቃል ጋር ሲታይ ካሪዝማ የሚለውን የግሪክ ቃል ያመለክታል። ካሪዝማቲክ የሚለው መጠሪያና ስም የወሰድነው ከዚሁ ቃል ነው። ይኸው የግሪክ ቃል ስጦታዎች በተገለጡበት ስፍራ ሁሉ ስጦታ በሚለው ቃል መተርጎሙን ልብ ማለት በጣም ጠቃሚ ይሆናል። ካሪዝማቲክ በሚለው መጠሪያ ራሳችንንም ሆነ አገልግሎታችንን መለየት ስንሻ ስጦታዎቹን አንዱን ጥለን ሌላውን አንስተን ቃሉን መጠቀም አግባብ እንደማይሆን እንመለከታለን። ካሪዝማቲክ ከሆነን እግዚአብሔር ለሰዎች የሰጣቸውን ካሪዝማቲክ የተባሉትን ስጦታዎች ሁሉ አክብረን መጠሪያው በሚያቅፋቸው ስጦታዎች ሁሉ ቤተክርስቲያን የምትታነጽበትን አሰራር መፈለግና መሻት አለብን። ሌሎች ስጦታዎች የተገለጡት በኤፌሶን ምዕራፍ 4 ከቁጥር 11 ላይ ነው። እርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌል ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ ይላል። እነዚህ ስጦታዎች ከሌሎች የሚለዩት ከላይ ያሉት ስጦታዎች በመንፈስ ቅዱስ አማካይነት ለሰዎች የሚሰጡትን ስጦታዎች ሲያሳዩ በኤፌሶን ላይ የተገለጡ ስጦታዎች ሰዎች መሆናቸውን እንመለከታለን። አንዳንዶቹ ሐዋርያት ይላል፣ ነቢያት ይላል። ይህ አጠራር ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች የሚለው ሰዎችን እንጂ ስጦታውን አያመለክትም። እግዚአብሔር ለቤተ ክርስቲያን ሐዋርያትን፣ ነቢያትን፣ ወንጌል ሰባኪዎችን፣ እረኞችና አስተማሪዎችን እንደሚሰጥ ያሳያሉ። እግዚአብሔር በእንዲህ መንገድ የሚሰጣቸው ሰዎች አገልግሎታቸው ለሚጠራበት አገልግሎት የሚሆንን ጸጋ የተቀበሉ ሰዎች መሆናቸውን እንመለከታለን። ይህንን ሐሳብ ግልጽ የሚያደርግልን የሐዋርያው ጳውሎስ አባባል ነው። ሐዋርያው ጳውሎስ በሮሜ ምዕራፍ 1 ቁጥር 5 ላይ በርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን ይላል። ስለዚህ የሐዋርያነት አገልግሎትን ለማገልገል የሚያስችል ጸጋንና ደግሞም ሐዋርያ ተብሎ የሚያስጠራ የስም ማዕረግን ሁሉ እንደተቀበሉ እንመለከታለን። ጸጋና ሐዋርያነት ከጌታ የተቀበሉት እንጂ ከሰው ወይንም በሰው ያገኙት እንዳልሆነ እንረዳለን። ከላይ አነበብነውንም ቃል ልብ ብለን ብንመለከት ይህንኑ ሁኔታ ያጎላልናል። እርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌል ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ ይላል። እነዚህን አገልጋዮች የሚሰጠው ጌታ ራሱ ነው። ለአገልግሎት የሚያበቃቸውን ጸጋንም ደግሞም ለአገልግሎት እንዲሰማሩ ሰዎቹን መለየትንም የሚያደርገው እግዚአብሔር ራሱ ነው። ስለዚህ እንዲሆኑ ሰጠ የሚለው አገልጋዮቹን እንዲሆኑ አድራጊውም ሆነ የሆኑትን ሰጪው ሞቶ በክብር የተነሳው ጌታ ኢየሱስ ክርስቶስ እንደሆነ እንመለከታለን። በዚህ ትምህርት ላተኩርባቸው የምንሻቸው የጸጋ ስጦታዎች በአንደኛ ቆሮንቶስ 12 ላይ በተጠቀሱት 9 ስጦታዎች ላይ ይሆናል። ሐዋርያ ጳውሎስ እግዚአብሔር መንፈስ ቅዱስ ይሰጣቸዋል ብሎ የዘረዘራቸው እነዚህ ስጦታዎች በብዙ መንገድ ቤተ ክርስቲያንን የሚጠቅሙና የሚያነጹ መሆን ሲገባቸው በእነርሱ ስም ሰው ሰራሽና አጋንንት መራሽ አጥፊ ስራም ሲሰራ በብዙ እንመለከታለን። በእነዚህ ስጦታዎች ሰበብ የሞቱ፣ ትዳራቸው የፈረሰባቸው፣ ጀዝበው ገለባና ወፈፍ የሆነው የቀሩ፣ እንዲሁም ስተው እያሳቱ ቤተ ክርስቲያንን በመከፋፈል የጌታን ቅዱሳን በመበዝበዝ አጥፊና ሰይጣናዊ በሆነ ሥራ የሰለጠኑ ብዙ ሰዎች እንዳሉ ይታወቃል። በእነዚህ ስጦታዎች ስም አብያተ ክርስቲያናት አቀፍ አገር አቀፍ የስህተት ትንቢታቸውን በአደባባይ በየቤተ ክርስቲያኑ በጌታ ስም በታላቅ ድፍረት የለፈለፉ ሐሰተኛ ነቢያት ዛሬ የነቢይነት ክብርና ስም እየተቀበሉ የሚኖሩ አሉ። ይህንን ሁሉ በስፋት በጥልቀት ወደፊት እንመለከታለን። ከዚህ የተነሳ የመገለጥ ስጦታዎች በሚል ስም በትንቢትና በፈውስ ስጦታ ስም የተደረጉትንና የሚደረጉትን ስህተቶች በእግዚአብሔር ቃል እየገለጥን እናያቸዋለን። ወደ አድማጮች ሐዋርያው ጳውሎስ መንፈስ ቅዱስ ይሰጣቸዋል የሚላቸው በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 8 እስከ 11 የተዘረዘሩ ስጦታዎች ምን እንደሆኑ እንመልከታቸው። ከተዘረዘሩት 9 ስጦታዎች መካከል የመጀመሪያዎቹ ስጦታዎች ጥበብን መናገር፣ ዕውቀትን መናገር በመባል የሚጠሩትን ስጦታዎች ነው። እነዚህ ስጦታዎች ምንድን ናቸው? የስጦታዎቹን ምንነት ለማወቅ የሚረዳነን ዕውቀት እንዴት እናገኛለን? እነዚህን ጥያቄዎች አይነተኛ ጥያቄዎች አድርገን መውሰድ መልስም ማግኘት ይኖርብናል። ምክንያቱም በእነዚህ ስጦታዎች ስም የሚደረገው ስተት ይህ ነው የሚባል አይደለም። እነዚህ ስጦታዎች የሚሰጡት አንደኛ በመንፈስ ቅዱስ እንደሆነ የጌታ ቃል ይናገራል። መንፈስ ቅዱስ የስጦታዎቹ አመንጭና ሰጪ ነው ይላል እግዚአብሔር ቃል። በሌላ አነጋገር ስጦታዎቹ ተአምራዊ በሆነ መንገድ የሚገኙ እንጂ በተፈጥሮ ችሎታ የሚገኙ አይደሉም። በመንፈስ ይሰጣዋል ስለሚል እግዚአብሔር ቃል ይህንኑ ያበከረ ወይም ያጸናውነትን እንመለከታለን። መንፈስ ቅዱስ የሚሰጠው የጥበብን ቃል ነው ወይንስ ጥበብን መናገሩን ነው የሚል ጥያቄ ብንጠይቅ፣ እንዲሁ የውቀትን ቃል ሲሰጥም ውቀትን መናገሩን ነው የሚሰጠው ወይንስ የውቀትን ቃል ነው የሚሰጠው የሚል ጥያቄ ይነሳል። ይህንን ጉዳይ አስመልክቶ የግሪክኛውን መሰረተ ሐሳብ በስፋትና በጥልቀት ያጠኑ የመጽሐፍ ቅዱስ ተመራማሪዎች የሚሰጧቸውን ፍቾች መመልከት እጅግ በጣም ጠቃሚና መሰረታዊ ይሆናል። ቃል ወይንም ሎጎስ የሚለው ቃል ማንኛውንም ቃል ለመግለጥ የምንጠቀምበትን ቃል የሚመለከት ብቻ ሊሆን ይችላል። ይሁን እንጂ በመጽሐፍ ቅዱስም ሆነ በግሪክ ህብረተሰብ ቃል የሚለውን ሁኔታ እንዳገባቡ ስንመለከተው በኪህለ ስሌት ወይንም ሐሳብን በማውጣትና በማውረድ የሚነገር አስተያየትና ግምገማን ለመግለጥ የሚቀርብ ሐሳብን ለማሳየት የሚነገር ንግግርን ወይንም አንድን አረፍተ ነገርን መናገርን የሚመለከት ሊሆን እንደሚችል መጽሐፍት ያስረዳሉ። ስለዚህ ቃል የሚለው ቃል አንድን ነጠላ ቃል ሳይሆን የሚያሳየው ሐሳብ የሚተላለፍበትን ሙሉ ሐሳብን ያቀፈ ነገርን የሚመለከት ነው ማለት ነው። ይህ ብዙ የመጽሐፍ ቅዱስ አስተማሪዎች የሚስማሙበት ሐሳብ ነው። መንፈስ ቅዱስ ቃልን በቃልነት ብቻ ይሰጣል ማለት የሚቻል ከሆነ መንፈስ ቅዱስ ነጠላ የሆነ ቃል ይሰጣል ወደ ማለት ያደርሳል። ይህ ልክ አይደለም። መጽሐፍ ቅዱሱ አጠቃቀም እንደሚያሳየን ይህ አለመሆኑን በሚከተሉ ጥቅሶች መረዳት እንችላለን። በመጀመሪያው ቃል ነበረ ሲል ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም ሥጋ ሆነ፣ ጸጋና እውነትንም ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል ዮሐንስ 1:1 እንዲሁም ዮሐንስ ወንጌል ምዕራፍ 1:14። ኢየሱስ ክርስቶስ የእግዚአብሔር ቃል ተብሎ መጠራቱና ቃልም ሥጋ ሆነ መባሉ ቃልን አስመልክቶ የሚኖረን አስተሳሰብም ሆነ መረዳት ሰፊ መሆን እንዳለበት ግድ ይለናል። ስለዚህ ቃል የተባለው ኢየሱስ ጸጋንና እውነቱን ሁሉ የተሞላ ሳለ የተጠራበት መጠሪያ ቃል በሚል ነጠላ ቃል መሆኑን የኢየሱስን ቃልነት በእርሱም የሚገለጠውን የእግዚአብሔርን ሐሳብ የመገደብ ባህሪ እንደሌለው መረዳት እንችላለን። በግሪኩ ሎጎስ በአማርኛ ቃል ተብሎ የሚተረጎመው በአማርኛ መጽሐፍ ቅዱስ ውስጥ አንዲት ነገር ተብሎ ተተርጉሟል። ለምሳሌ በማቴዎስ 12:24 ላይ ኢየሱስም መልሶ እኔ ደግሞ አንዲት ነገር የሚል ቃል አንዲት ነገር እጠይቃችኋለሁ ሲል እናያለን። እናንተም ያችን ብትነግሩኝ እኔ ደግሞ እነዚህን በምን ስልጣን እንዳደርግ እነግራችኋለሁ። ጌታችን አንዲት ነገር ሲላቸው አንዲት ጥያቄ ማለቱ እንደሆነ የታወቀ ነው። እንዲያውም አንዳንድ ትርጉሞች የሌክስሃም ኢንግሊሽ ባይብልን ብትመለከቱ ውድ አድማጮች ይህንን ቃል ጥያቄ ብሎ ነው የተረጎመው እንጂ አንዲት ነጠላ ቃል ማለትን እንደሚያመለክት በሆነ መንገድ አይታሰብም። ስለዚህ ጌታ ጥያቄን በአረፍተ ነገር እንደገለጠ የታወቀ ነው። ይህንን ለማየት ዝቅ ብለን ብንመለከት የሚጠይቃቸውን ጥያቄ ሙሉውን መመልከት እንችላለን ማለት ነው። በማርቆስ 14:39 ላይ ደግሞ ሄዶ ያንኑ ቃል ጸለየ ይላል። ጌታችን በጌቴሰማኒ ሲጸልይ በነበረበት ጊዜ ድጋሚ የጸለየውን ጸሎት የግሪኩ ቃል የሚገልጠው ሎጎስ የሚለውን ነጠላ ቃል ተጠቅሞ ነው። በመሆኑም አማርኛውም ይህንኑ በማንጸባረቅ ያንኑ ቃል ጸለየ ይላል። ስለዚህ ጌታችን በድጋሚ የጸለየው አንድ ቃል ብቻ ሳይሆን ጸሎቱ በሙሉ አረፍተ ነገር የተገለጠ ሙሉ ሐሳብን የያዘ ልመናን እንደሚያመለክት የሚታመን ነው። ከላይ ባየናቸው ነቶች መሰረት ቃል የሚለው ቃል ለጥበብም ሆነ ለውቀት ቃል ስጦታ ሲውል አንዲት ቃልን ሳይሆን የሚያመለክተው በአረፍተ ነገር የሚገለጥ የተብራራ ሐሳብን ወይም ሙሉ መልእክትን የሚይዝ መሆኑን ማየት እንችላለን። እንግዲህ ይህ በእንዲንዱ ካለ የጥበብና የውቀት ቃል የሚገልጡት ምን አይነት ንግግርን ወይም ሐሳብን ነው የሚለውን ጥያቄ እንጠይቃለን። ይህን ጥያቄ አስመልክቶ የምንሰጠው መልስ መጽሐፍ ቅዱስን መሰረት ያደረገና የመጽሐፍ ቅዱስንም አስተምህሮ ማዕከላዊነት የተጠበቀ መሆን አለበት። ሁለቱ ስጦታዎች በተለያየ ስም ስለተጠሩ ለየብቻቸው መታየት ይኖርባቸዋል። እነዚህን ስጦታዎች የሚመለከተው አተረጓጎም በሁለት መደበኛ ክፍል ይመደባል። የመጀመሪያው ምድብ ስጦታዎቹን ተአምራዊ ላልሆነ አገልግሎት እንደሚውሉ አድርጎ የሚያየው አመለካከት ሲሆን፣ ሁለተኛው ደግሞ ስጦታዎቹ ፍጹም ተአምራዊ በሆነ መንገድ በሰው ህይወት የሚሆነው የሆነውንና የሚሆነውን አስመልክቶ የሚሰሩ ስጦታዎች አድርጎ የሚያየው አተረጓጎም ነው። ስጦታዎቹን ተአምራዊ በሆነ መንገድ እንደሚሰሩ ከሚያምኑት መካከል ብዙ የጴንጤቆስጤና የካሪዝማቲክ አማኞች መካከል ያሉ አስተማሪዎችና ሰባኪዎች የጥበብ ቃልንና የውቀት ቃልን ስጦታ እንደ ትንቢት ስጦታ በመቁጠር የሚሰጧቸው ፍቺና ገለጻ በትንቢት ስጦታ የሚካሄደው ነገር የሚያከናውኑ ስጦታዎች አድርገው ያቀርባቸዋል። የትንቢት ስጦታ ሊሰራ የሚችላቸውን ሁሉ በጥበብ ቃልና በእውቀት ቃል ስር እንዳሉ ይመድቧቸዋል። እንዲህ ያለውን ትርጉም ለመውሰድ በቂ የሆነ መጽሐፍ ቅዱሳዊ ምክንያት ማግኘት አይቻልም። በጥቂቱ የተለያዩ አስተማሪዎች ስለ ጥበብ ቃል የሚኖራቸውን አመለካከት እንመልከት። ጥበብ ቃልና እውቀት ቃል ስጦታዎች የተለያየ ትርጉም የሰጡ አስተማሪዎች ወይም መጽሐፍት ላይ የተገኙ ሐሳቦችን እንመልከት። Foundation of Pentecostal Theology በሚለው መጽሐፍ ውስጥ የጥበብ ቃልንና የውቀት ቃልን አስመልክቶ የሚከተለውን ገለጻ እናገኛለን። በአማርኛ የተረጎምኩትን አነብላችኋለሁ። የጥበብ ቃል ለቤተ ክርስቲያን ተግባራዊ ጉዳዮችን አስመልክቶ የተለየ ማስተዋል እንደሚያስገኝ ሁሉ የውቀት ቃልም ለአንድ በተግባራዊ ጉዳይ ምክንያት የሚሆነውን ዶክትሪናዊ መመሪያ ወደ ብርሃን የሚያወጣ ስጦታ ነው። በዚህ ስጦታ ማካኝነት መጽሐፍ ቅዱሳዊ ዑነቶች ለቤተ ክርስቲያን እንዲታዩ ወይንም ቤተ ክርስቲያን ተጨማሪ ትኩረት ሰጥታ በተግባር እንድትተረጉማቸው ለማድረግ ዑነቶችን የሚገልጽ ስጦታ ነው ይላል። ስለዚህ የጥበብን ቃል ተግባራዊ ጉዳዮችን የሚመለከት ሲሆን፣ የውቀት ቃል ደግሞ ዶክትሪናዊ መመሪያን ወደ ብርሃን የሚያወጣ ነው ይላል። ልብ በሉ፣ ይህ Foundation of Pentecostal Theology የሚል መጽሐፍ ላይ የተገኘ ትርጉም ነው። ዶናልድ ጂ ብሮስች የሚባል እግዚአብሔር ሰው ሲናገር በጻፈው መጽሐፉ ላይ መንፈስ ቅዱስ በሚለው መጽሐፉ ላይ እንዲሲል ጥበብ ስለ ጥበብ ቃልና የውቀት ቃል ይናገራል። የጥበብ ቃል አሁን በተያዘው ጉዳይ ላይ ብርሃን የሚፈነጥቅ ሲሆን፣ የውቀት ቃል ደግሞ በሌላ ሰው ጉርጆ ውስጥ ያለውን ጉዳይ ፈልፍሎ ለማየት የሚያስችል ስጦታ ነው ይላል። ስለ ጥበብ ቃል የሚናገረው ከብዙዎች ጋር የሚስማማ ቢሆንም ስለ ውቀት ቃል የሰጠው ትርጉም ግን መጽሐፍ ቅዱሳዊ መረጃ የለውም። ይኸው ጸሐፊ የጥበብ ቃልን አስመልክቶ ሲናገር ውድ አድማጮች እንደዚህ ይላል። በአንደኛ ቆሮንቶስ ላይ የተጠቀሰው የጥበብ ቃል እግዚአብሔር በሕዝቡ መካከል በሚስጥራዊ ሁኔታ በቸርነቱ የሚሰራውን ሥራ አስመልክቶ ግንዛቤን የሚያስገኝ ስጦታ ነው። አንድ ሰው በሰው ልጆች ታሪክ የሚሆነውን የእግዚአብሔርን ምክር እንዲለይና እንዲያውቅ የሚያደርግ ስጦታ ነው። የጌታ ደቀ መዛሙርት በሉቃስ 21 ከ14 እስከ 15 እንደሚታየው በሚሰደዱበት ጊዜ ለሚገጥማቸው ጥያቄ መልስ ለመስጠት እንዲችሉ ጌታ ሊሰጣቸው የገባላቸውን ስጦታ ያሳያል። የጥበብ ስጦታ ለምክር አገልግሎት ከምክር አገልግሎት ጋር የተያዘ ስጦታ በመሆኑ ሰዎች መወሰን አቅቷቸው በሚሰቃዩበት ጉዳይ ላይ ትክክለኛ ምክር ለመለገስ የሚያስችል ስጦታ ነው ይላል። ይኸው ጸሐፊ የእውቀትን ቃል አስመልክቶ ሲናገር ሌሎች ጎልተው የሚታዩ ታላላቅ ስጦታዎች አሉ። የእውቀት ቃል የሚያመለክተው ሚስጥራዊ በሆነ መንገድ በሰው ውስጥ ያለውን ጉጉት፣ ሐሳብና የሰውን ጠባይ መመልከትን ያሳያል ይላል። አንዳንዴ ሰውየው ራሱ በነፍሱ ውስጥ የሚካሄደውን ፍልሚያ ላይረዳ ይችላል። በካቶሊክ ትምህርት መለከቱ መሰረት ይህ አይነቱ ስጦታ ልብን ማንበብ በሚል መጠሪያ ይጠራል ይላል። ከዚህ ጋር አብሮ የሚቀራረብ ከእግዚአብሔር ፈቃድ ጋር የሚስማማውንና የማይስማማውን የምንወስንበት ስጦታ መናፍስትን መለየት ስጦታ ነው ካለ በኋላ ይህ ስጦታ መንፈሳዊ ስሜቶችንና እንቅስቃሴዎችን አስመልክቶ መበየንንም የሚጨምር ይሆናል በማለት ይገልጠዋል። نزي غلص عوش بمصحف قدوس يك آلاتنا عرفت نغر عفتات غارا يتون يخل اندتا غنا الزبو يصحف يوچون مصحف بمان ببسن ملكت لبن مياس عرف باقي هنا مصحف قدوس عوي مرجا اندتا تقسل لاتشو عيتاي ليلاو صحفي بطعم يتاوك واين غرودم يتبالا يكزابير سونو يسو بصحفو سيستماتيك تيولوجي مصحف وسط يطبب قالنا ناوقت قالنا اسملكتو يميناغرو ستوتاوچو اندي ليلوچ تامراوي ستوتاوچ متتايت يلباچوم يميل استايتن بمايازنو ينن سيل منفس قدوس يمايساتاچو ناچو بمالت منف بميل منفس سايهون بمنفس قدوس حايل ميگلط ستوتاوچ موناچون بماغولات نو ميناغرو واين غرودم اندي سيل يناغرال እነዚህ ስጦታዎች የሚታዩበት ሌላው አተረጓጎም ስጦታዎቹን ታምራዊ ባልሆነ መንገድ የሚሰሩ ናቸው። የጥበብ ቃል ማለት በቀላሉ ለተለያዩ ሁኔታዎች የሚውል ጥበብ የተሞላ ቃልን መናገር ሲሆን የውቀት ቃል ደግሞ ስለ አንድ ሁኔታ በውቀት መናገርን ያሳያል። ሁለቱም ስጦታዎች መንፈስ ቅዱስ በተለየ መንገድ ከሚሰጠው መገለጥ የተነሳ የሚመጡ አይደሉም። ነገር ግን ሰው ከህይወት ተመክሮ የሚያገኘው ጥበብ የተነሳ የሚገኙ ናቸው። በቤተ ክርስቲያን ያሉ አንዳንድ መጽሐፍ ቅዱስን የሚያስተምሩ ወይንም ሽማግሌ የሆኑና አንዳንድ በሳል ክርስቲያኖች ላይ የሚታየው ለነዚህ ስጦታዎች ምሳሌ ሆናል። ጻፊው ከመጽሐፍ ቅዱስ ለዚህ ስጦታ ምሳሌ አድርጎ የሚያቀርባቸው በሐዋርያት ሥራ በምዕራፍ 6 ቁጥር 1 እስከ 6 ላይ መንፈስ ቅዱስንና መንፈስ ቅዱስና ጥበብ የሞላባቸው ዲያቆናት መመረጣቸውን እንዲሁም በሐዋርያት ሥራ ላይ በምዕራፍ 15 ቁጥር 19 እስከ 26 ላይ የመጀመሪያው የቤተ ክርስቲያን ጉባኤ የወሰናቸው ውሳኔዎች ለመወሰን ምክንያት የሆነውን መንፈስ ቅዱስ በሰጠው ጥበብ ላይ ነው ይላል። በቴሊንገር የሚባል የሉትራን ካሪዝማቲክ የሆነ ሰው በጻፈው መጽሐፍ ውስጥ የጥበብን ቃልን ምንነት አስመልክቶ ሲናገር የጥበብ ቃል የሚሰጠው ባስቸጋሪ ሁኔታ ላይ ሲኮን ወይንም የተቃዋሚን አፍ ለማስያዝ ነው በማለት ይገልጣል። ለዚህ አይነተኛ ምሳሌ የሚያደርጋቸው ማስረጃዎቹ በብሉይም ሆነ በአዲስ ኪዳን የተጻፉትን የተለያዩ ነጥቦችን በመጥቀስ ከመጽሐፍ ቅዱስ በመጥቀስ ያሳያል። ሌላው ሆርተን የተባለ ፔንተኮስታል አስተማሪ ነው። ይህ ሰው የጥበብ ቃልን አስመልክቶ የሰጠው መልስ የጥበብ ቃል ሰዎችንና ሁኔታዎችን አስመልክቶ ወደፊት ሊሆን ስላለ ስለ እግዚአብሔር ሐሳብ የሚያሳይ የመገለጥ ስጦታ ነው ሲል የጥበብ ቃልን ደግሞ ሲናገር የወደፊት ነገር እግዚአብሔር የሚገልጥበት ስጦታ እንደሆነ ያስተምራል። ለነዚህም ይጠቅሰው በነገስታት በአንደኛ ነገስት ምዕራፍ 3 ከቁጥር 16 እስከ 18 የተጠቀሱትን የጋለሞታዎቹን ታሪክና ንጉስ ሰለሞን ችግራቸውን ለመፍታት የተቀመመበትን ጥበብ ለማስረጃነት ያቀርባል። ሆርተን የተባለ የፔንተኮስታል ቲቸር ደግሞ እንደዚሁ የጥበብ ቃል ሰዎችንና ሁኔታዎችን አስመልክቶ ወደፊት ሊሆን ስላለ ስለ እግዚአብሔር ሐሳብ የሚያሳይ የመገለጥ ስጦታ ነው ይላል። የጥበብን ቃል ሊሆን ስላለ የወደፊት ነገር እግዚአብሔር የሚገልጥበት ስጦታ እንደሆነ ያስተምራል። በአጠቃላይ እነዚህ የተለያዩ መምህራን የሚሰጧቸውን መገለጫዎችና ማብራሪያዎች ስንመለከት አመለካከታቸው አንዱ ካንዱ እንደሚለይ መረዳት እንችላለን። ሲኬ ባሬት የተባለ ሰው ስነ ምግባራዊ የሆነ የሞራልና የግብረ ገብ ምክርና ትምህርት የሚሰጥበት ስጦታ ነው የሚል አቋም ይዛል። እንደዚሁም ሌላ ሰው አርክባል ቶማስ ሮበርትሰን የተባለ ሰው በእግዚአብሔር ጥበብ የተሞላ ንግግር ነው በማለት ይገልጸዋል። ለስጦታዎቹ ምንነት መለያ የሚረዳን ምንድን ነው? በዚህ ጉዳይ መሰረታዊ ነጥብ አድርጌ የማቀርበው በሶስት መሰረታዊ ጉዳዮች ላይ የተመሰረተ ፍቺ በመጠቀም ነው። አንደኛ የእግዚአብሔር ቃል፣ ሁለተኛ የክርስቶስ መካከለኛነት፣ ሶስተኛ የመንፈስ ቅዱስ ተልእኮ፣ አራተኛ የቤተ ክርስቲያን መታነጽ የሚሉ ሐሳቦች ናቸው። የእግዚአብሔር ቃል የማንኛውም በመጽሐፍ ቅዱስ ውስጥ የሚገኝ የእግዚአብሔር ቃል ወነት ፍቺ መሰረቱ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ራሱን በራሱ የመፍታት ባህሪ አለው። እንደዚሁም የክርስቶስ መካከለኛነት ስንል የጸጋ ስጦታዎቹም ሆኑ በመንፈስ ቅዱስ አማካይነት የሚሰሩ ስጦታዎች በአጠቃላይ አላማቸው ክርስቶስን ማጉላትና መግለጥ እንደሆነ እንመለከታለን። መንፈስ ቅዱስ ተልእኮ የሚለው መንፈስ ቅዱስ የመጀመሪያ ዋና ተልእኮ ምንድን ነው? ስለ ክርስቶስ መመስከር፣ ክርስቶስን መግለጥ፣ አብርሆተ ህሊና የልቦና ብርሃን እየሰጠ ቅዱሳንን እውነት ወደ ሆነ ወደ ጌታ መምራት ነው። መጨረሻ የምንመለከተው የቤተ ክርስቲያን መታነጽ ነው። የቤተ ክርስቲያን መታነጽ ማንኛውም የጸጋ ስጦታ ቤተ ክርስቲያን አቀፍ የክርስቶስ አካል አቀፍ ግላዊነት ላይ ያተኮረ ሳይሆን ቤተ ክርስቲያንን የማነጽን ተግባር የሚፈጽም መሆኑን መመልከት ነው። በመሆኑም የጥበብ ቃልና እውቀት ቃል ስጦታ በእግዚአብሔር ቃል ሲታዩ የሚከተለውን ሁኔታዎች እንመለከታለን። የጥበብ ቃልና የእውቀት ቃል ስጦታ በእግዚአብሔር ቃል ሲታይ ምን አይነት ባህሪ ይታይባቸዋል? ይህንን ሁኔታ በሚቀጥለው ሳምንት እንደ እግዚአብሔር ፈቃድ በሰፊው እንማራለን። የሰማችሁትን ሁሉ ለመታነጻችሁ ለበረከትና ለጥቅም ያድርግላችሁ። በጌታ በኢየሱስ ክርስቶስ ስም አሜን።